አገልግሎት ማቋረጡን አስታውቋል። ዝርዝሩን እናሰማችኋለን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን በሀገራቸው ልማትና ዲሞክራሲያዊ ለውጥ ለመሳተፍ ፍላጎታቸው ከፍተኛ መሆኑን የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ።
አንድ የ14 ዓመት አዳጊ ወጣት ላይ የደረሰ አሰቃቂ ጥቃትን የማገገም ጉዞ እናሰማችኋለን።
ብልቴም ተጎድቷል። ሌላ ፊቴ ነው አይኔም አንድ አይኔ አያየም።
በሌላ ዘገባችን በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግሥቷ አሪታ ፍራንክሊን በ76 ዓመቷ ከዚህ ዓለም በሞት ተለይታለች።
ሙዚቃ የኔ ነው። እኔ ማለት ደግሞ ሙዚቃ ረጅሙ ሕይወቴን በሙዚቃ ውስጥ ነው ያሳለፍኩት።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ
Let's cross boundaries together.
በአሁኑ ወቅት በሀገሪቱ በተለያዩ አካባቢዎች እየታዩ ያሉ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አስተዳደር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ። በሚቀጥለው ሀገር አቀፍ ምርጫ ዴሞክራሲያዊ መንግስት ለመመስረት ከወዲሁ የብሔራዊ አንድነት መንግስት ሊቋቋም እንደሚገባውም ጠይቋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ያወጣው ጋዜጣዊ መግለጫ መንግስት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢው የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመስራረትን፣ የነዋሪውን ህዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህን አስከፊ ግጭት መንግሥት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በሀገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሄም ሊፈለግለት እንደሚገባ ተናግረዋል።
የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። ያ አስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አብይ የሚጠቁሟቸው ያካሄድና መፍትሄም እያሉ የሚያነሷቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ ይሄ እሳቸው የሚያነሱት አካሄድ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለውን አሁን ቀበሌ አስተዳደር በል፣ ወረዳ አስተዳደር በል፣ ዞን ክልል ብትል ሁሉም እየታገለ እኮ ነው፣ እየታገላቸው ነው ማለት ከምናየው እና እነዚህን በአፋጣኝ በአንድ ስልት የምትጠቁበት መንገድ መፈለግ አለበት።
የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ደግሞ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል።
ህዝብ የመረጠው አስተዳደር አይደለም ያለው፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው የህዝብን ክብር የሚያስጠብቅ የሀገር ፍቅር ያለው እየታየ መመደብ አለበት አስተዳደሩ።
ፕሮፌሰር በየነ ጴጥሮስ በበኩላቸውም መንግስት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል።
ባለፈው ሰሞን ሆሳና ላይ ወይም ባዲያ ዞን ያንን ሌላ አካባቢዎች የሆነውን ነገር ለማከናወን እንቅስቃሴ ነበረ። አስቁመናል፣ አይሆንም ብለን አስቁመናል። ይሰማናል፣ እዚያ ቦታ እንዲህ ሲፈነዳ እዚህ ቦታ እንዲሆነ እኛ ብቻችን እንዴት አድርገን እኛ ብሶት የለንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል። አቆሙ የለም እና ያንን ይዞ መሰረት አለበት ነው ብለው ያድግ የዚህን አይነት ድጋፍ ይዞ ሊሰራ ለማረጋጋቱም ለምንም ይሄ ፖለቲከኛ ነው ተቃዋሚ ነው የተባለ አከባቢው ዳይሬክት የተደረገ ሰው ሁሉ እየሄደ በየአከባቢው መንቀሳቀስ ሲጀምር አገሪቷ ተረጋጋለች። እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው።
ኢሶዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። ኢህአዴግ ብቻውን ወደዚህ ስርዓት ሊወስደን አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በሳቸው አባባል ኢህአዴግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ።
አንድ አይነት የመሸጋገሪያ ስርዓት ያስፈልጋል። በመድረክም በኢሶዴፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት። የዘቱ መሸጋገሪያ እንትን አለው ስሙን ዝም ብሎ ሽግግርም አልከው። እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአዴግን ከእንትን ውስጥ አስወጣው እሱም የምኖርበት ኢህአዴግም ያለበት ሌሎችም ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ ማይፈርስበት ግን መሻሻል የምደረግበት አሁን የምለውን እኮ ማለት ነው። ህገ መንግስቱንም ጨርሶ አፍርሰን ካሁኑ የማይል ህገ መንግስትን በማሻሻል የሚያምን ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ፓርላማው አለ ማለት ኢህአዴግ የገዛ አለ ማለት ነው። ስለዚህ ለሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ ወይም እንትን ሊቋቋም ይችላል። እቺ አይነቷ አካሄድ አሁን ፊታችን ያለችዋን ሁለት ዓመት ብንቆይበትና ወደ ምርጫ ብንሸጋገር ዋናው ዓላማ ወደ ምርጫ የጊዜያዊ ኬርቴከር እንደምለው አይነት ሁኔታ ላይ እንስማማ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአዲስ አበባ ከተማ መስተዳድር መሬትና መሬት ነክ በሆኑ ጉዳዮች ላይ የሚሰጣቸው አገልግሎት ላይ እገዳ ማውጣቱን ገለጸ። አስተዳደሩ ውሳኔ ላይ የደረሰው የከተማዋ አስተዳደር በአዲስ አመራር መተካቱን ተከትሎ የከተማዋም የመሬት ይዞታ መገምገም ስላስፈለገ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ከአዲስ አበባ ይዟል።
በሀገራችን ብሎም በዓለም መሬት ዋነኛ የፖለቲካ የማህበራዊ ጉዳይና ምጣኔ ሀብት መዘወሪያ ሆኖ ይሰላል። በሀገራችን በተለይ እንደ አዲስ አበባ ያሉ ከተሞች የመሬት ጉዳያቸው ሲነሳ ከፍተኛ ውዝግብንና የሐሳብ አለመግባባትን ጭምር ሲፈጥር የነበረ ታሪክ ነው። የአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽፈት ቤቱ በጽሁፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረውን ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽፈት ቤት የጠቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑንም የጽፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድመ ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገ ወጦች እንዲከላከል የከንቲባ ጽፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን ሀሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ውቃው የሚባል በጽሁፍ ሀሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው፣ ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። የከተማ አስተዳደሩን መግለጫ እንድምታና ውጤቶችን በተመለከተ ባለሙያና የተለያዩ ሰዎችን አነጋግረን እንመለሳለን። ለአሜሪካ ድምጽ ዘገባ ኡክታር ጀማል ነኝ አዳማ።
ተከታዩ ዘገባ ደግሞ እዚህ ዋሽንግተን ዲሲ ያቆየናል። ጠቅላይ ሚኒስትር አብይ አህመድና ልዑካን ቡድናቸው ከሶስት ሳምንት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት የተመዘገበበት እንደሆነ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለብርሃን አስታውቀዋል። አምባሳደር ካሳ ተክለብርሃን አሜሪካ ድምጽ ስቱዲዮ ተገኝተው በሰጡት ቃለ ምልልስ ከዝግጅቱ በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያውያን ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ እንደሆነ ተናግረዋል። ጽዮን ግርማ አዋያታቸዋለች።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል።
ለየት የሚያደርገው ነገር ኢትዮጵያዊነት ለኢትዮጵያና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህ ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያልነው።
ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ
በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ነው በኮንቬንሽን ሴንተር በሎስ አንጀለስ በሚኒሶታ ወደ 100 ሺህ የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1500 በጠራነበት እስከ 7000 ሰው ተሰልፎ ነበር። 200 300 በጠራነበት ብዙ ሰው ተመልሶ ነበር መጥቷል ማለት ይችላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ እየታየበት ነው። በሌላ በኩል ስኬታማ ነው ምንለው ሁሉም አይነት የህብረተሰብ ክፍል የተገኘበት መሆኑ ነው። በተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል። ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያ የሆነ ሁሉ ምንም አይነት ዘር፣ ቀለም ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬት መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ተታውጀው መጨረሻ ከ43 የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢብን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለ27ኛ ጊዜ የሚካሄድ ማለት ጁላይ 27 የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና ሀገር በመገንባትና ሀገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው።
ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ $1 ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ ሀገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታም ሀገር ያሉ የሚኖርባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር የሚያስፈልጋል እና አሁን በየ ሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛ ውጤት አካል አድርገልና ይችላልን። ከዛ ባጭር ጊዜ ውስጥ ደግሞ አሁን በሚኒሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን ያዘጋጁ አሉ። ገንዘባቸውን አቅማቸውን አሰባስቦ አገር ቤት ሄዶ ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለው። በፍቃደኝነት ትምህርት ቤቶች ላይ ወይ ሌላ ቦታ ላይ ሄደው ሰርቭ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንንም መተው በበጎ ፍቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል።
አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖችና ስኬቶች ሁሉ ቅሬታዎች የተስተናገዱበት እንደሆነም ተናግረዋል። ሁሉንም በሙሉ ቃለ ምልልሱን እናቀርባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በአንድ የ14 ዓመት አዳጊ ላይ በቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ በግንቦት ወር የተፈጸመበትን አሰቃቂ ጥቃትና የማገገም ጉዞ የሚያስቃኝ ዘገባ ነው። አዳጊ ወጣቱ አበጥሩ ወርቁ ከብት በመጠበቅ ላይ ሳለ በደረሰበት ጥቃት አንድ አይኑ ማየት እንደተሳነውና ብልቱ መቆረጡ ተዘግቧል። የክልሉ መንግስትና ባለሀብቶች ባደረጉት ትብብር አፋጣኝ የሕክምና እርዳታ እንዲያገኝም ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከም በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ በሌሎች የኢትዮጵያ መንግስት ከፍተኛ ባለስልጣናት ሄደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ተልኮ በአሁኑ ወቅት ተመልሷል። በአሁኑ ጊዜ ታዳጊ ወጣቱ በምን አይነት ሁኔታ ላይ ነው? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል።
አበጥር ወርቁ የ14 ዓመት ታዳጊ ነው። አበጥር እንዴት ነህ?
ደህና።
ሰላም ነህ?
ደህና።
አሁን ተሽሎሃል?
ይሻለኛል።
ምንድን ነበር የሆንከው? እስኪ ንገረኝ።
ከብት ጠብቁ ሙዞች መጡና ጫት እንብላ አሉ። እኔ ጫት አልበላም ስራቸው። ሌላ ሰው እያለ በጫካ በጫካ ሄዱ። ከዛ እኔ ብቻ ስሆን መጡና ጃዴን ሲመጡኝ ከዛ እነሳለ ስል ወገቤ ተሰቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም።
ስትነቃ ምንህን አሞሃየ?
ብልቴም ተጎርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
በእለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤንሻንጉል ጉሙዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምን አመሹ?
እግዚአብሔር ይመስገን።
ለምንድን ነበር ወደ ቤንሻንጉል ጉሙዝ ሄዱ?
የሩቲ ያው በ77 አመት እምረስ ጀምሬ እንግዲህ ለርሻ ብዬ ነው፣ አዲስ መሬት ብዬ ለርሻ ነው ሂጅ። እዚያው ላይ ነው ልጅም ወለዱ። ከዚያው ነው ምኖር። ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀው ልጅ ያው የኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተይሄዱት ያለ ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በበነጋው ፌዴራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው፣ አዎ አለ ቀብረነዋል፣ መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አወጣው። ያው ቃል መቀበል ፖሊሱ ሲመጣ አምጦ አሳይቶናል። እርግጥ መንግስት ተባብሮኛል። ይሄው ፋዊ ወዲያው አንስተን በ8 ሰዓት ለሊቱ ገባነ። ግንቦት 6 ቀን ነው እንደዛ የሆነ። በ8 ሰዓት ለሊቱን መጠን ፋዊ 3 ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እውነትም በደንብ ረዱልኝ። 22 ቀን እንደተረዳ አዲስ አበባ ላኩኝ ባየር።
የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ። አሁን ህክምናውን ሲከታተል ቆይቶ ተመልሷል። 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል። ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ።
አሁን ልጆቼ በጭንቅና በችግር ነው ያሉ፣ በሮሮ ነው ያሉ። ልጆቼን እጃበቃ ወደዚህ ወደ ተወለዱበት ሀገር ወደ ደቡብ ሜጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ ተቻለም መጠለያ ቤትም ቢሰጠኝ።
እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝዋለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው አልኳቸው።
ማገዝ በሚንችለው ነገር ሁሉ እናገዛለን ነው። በደንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግን ነው። ወደፊት እዚህ አካባቢ የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው። በእኛ በኩል እንትን የምናደርገው እኛም እንደ ቢሮ ለህፃና ባጥር ለደረሰበት ችግር ከጎኑ ቁመን በእንክብካቤም በደህንነቱም በሁሉም ዙሪያ መለስ ማድረግ የምንችላቸውን ነገሮች ሁሉ ለማድረግ ወደኋላም ማንልም። በተወለዱበት ወረዳ በዚህ አካባቢ ለአመራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያደርጋሉ።
አበጥር ከዚህ ሁሉ ጉዳት በኋላ በለጋ አድሜው አንድ መሰረታዊ ነገር ይናገራል።
እሱኝ ፍቅር ተከባብሮ መኖርን በደሪ ቅር ማለትን አስተምራቸዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግስት አሪታ ፍራንክሊን በ76 ዓመቷ ከዚህ ዓለም በሞት ተለይታለች። ለረጅም ጊዜ በህመም ስትሰቃይ የነበረችው አሜሪካዊቷ ድምጻዊት በዩናይትድ ስቴትስ ከመጀመሪያ ረድፍ ከተቀመጡት አንጋፋ የጥበብ ሰዎች መሪዋ ግንባር ቀደሟ ናት። በሚሊዮኖች የተቆጠሩ የሙዚቃ ስራዎችን ለአድማጭ አድርሳለች። በርካታ የአድናቆት ሽልማቶችን በተለይም በአንድ ዘፈኗ ብቻ 18 የግራሚ ሽልማት አሸንፋለች። በዓለም ዙሪያ ትውልድን የዘለቀ አድናቂዎች ባለቤትም ነበረች። ባልደረባችን ጁሊ ታቦ ያደረሰችንን ዘገባ መስታወት አረጋው ይዛለች።
በአባቷ በሚመራው ዲትሮይት በሚገኘው ቤተክርስቲያን ውስጥ ነበር በዝማሬ በማገልገል ወደ ሙዚቃ ሙያ የገባችው። የ14 ዓመት ልጅ ሳለች የመጀመሪያውን የመዝሙር ሙሉ አልበም እንዳበረከተችም ይነገርላታል። እንደ አውሮፓውያን አቆጣጠር በ1967 ዓ.ም ሪስፔክት የተባለው ዜማዋ በጊዜው በፖፕ የሙዚቃ ሰንጠረዥ ከፍተኛ ተደማጭነትና ተወዳጅነትን ያተረፈና በርካታ የግራሚ ሽልማትን በአንድ ጊዜ ማሸነፍ ያስቻላት ነበር። በአጠቃላይ ከ20 በላይ የግራሚ ሽልማትን አግኝታለች። አሜዚንግ ግሬስ የተሰኘው ሙዚቃዋም በክርስትና መዝሙር ሽያጭ እስከዛሬ የመጀመሪያው ነው።
But everyone wants respect. Everyone needs respect from the young to the very old and in the middle. Male
ሁሉም የሚፈልገው አክብሮትን ነው። ሁሉም የሚያስፈልገው መከበርን ነው። ከትንሽ እስከ ትልቅ በመካከለኛ እድሜ የሚገኝ ወንድም ሆነ ሴት ሁላችንም አክብሮትን እንፈልጋለን። ሁላችንም መደነቅን እንፈልጋለን። ስለዚህ ይህ ማለት ከዚህ ቀደም የነበረው አሁን ካለው ጋር መልክቱ ልዩነት የለውም።
ሪስፔክት የተሰኘው ዜማዋ ላለፉት 60 ዓመታት የሚደነቅ ያዘፋፈን ብቃቷን ያሳየችበትና በሙዚቃ ሙያ ውስጥም ለውጥ ያስተማረችበት የሙዚቃ ስልት ነበረው። የሙያ አጋሮቿ ታዋቂ የዓለማችን ሰዎች፣ የሀገር መሪዎችና በሚሊዮን የሚቆጠሩ የሙዚቃ ስራ አድናቂዎቿ ድንቅ የሙዚቃ ሰው ነበረች።
I've been so many places in my life and time.
በሙያዋ ብዙ ርቀት የተጓዘች ስኬታማ ሙዚቀኛ ነበረች። አሪታ በ52 ዓመቷ በታላቅ ክብር የኬኔዲ መታሰቢያ ሽልማትን ከቀድሞው የዩናይትድ ስቴትስ ፕሬዝዳንት ቡሽ የተቀበለች የመጀመሪያዋ ድምጻዊትም ነበረች። እንደ አውሮፓውያን አቆጣጠር በ1994 ዓ.ም ከ14 አንጋፋ አሜሪካውያን የነጻነት ታጋዮች መካከል አንዷም ነበረች። በ2005 ዓ.ም ላበረከተችው የነጻነት እንቅስቃሴ የፕሬዝዳንት ሜዳሊያ ተሸላሚ ነበረች። አሪታ ፍራንክሊን ለቀድሞቹ የዩናይትድ ስቴትስ ፕሬዝዳንቶች ባራክ ኦባማ እና ቢል ክሊንተን ስልጣን የተረከቡበትን የማፍሰሪያ መድረኮችን ጨምሮ ቁጥራቸው እጅግ የበዛ መድረኮች ላይ አቀንቅናለች።
Music is my thing. It's who I am. I'm in it for the long run.
ሙዚቃ የኔ ነው። እኔ ማለት ደግሞ ሙዚቃ ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድን ነው የምትፈልጊው? ፍቅሬ ሁሉ በጄ ነው የሚለው ሙዚቃ እየዘመርክ ኖራለው ማለት ነው።
So I'll be around singing What you want, baby, I got it.
የሙዚቃ ንግስቷ ከዚህ በኋላ በአካል በዚህ ዓለም ባትኖርም የሙዚቃ ስራዋ መደመጡ ግን ይቀጥላል። ለሙዚቃ ባላት ፍቅርና አከላለጽ በችሎታዋና በጥንካሬዋ የአድማጮቿ ልብ የምታማልለዋ አሪታ ፍራንክሊን የሶል ሙዚቃ ንግስት የሚለው ተቀጥያ ስሟን በተግባር ያስመሰከረች ድንቅ የሙዚቃ ሰው ነበረች።
ወደ ምሽቱ የመጨረሻው ዘገባችን ስናልፍ በኢትዮጵያ ክልል ቦረና ዞን የተፈናቀሉ ሰዎች ያሉበትን አስቸጋሪ የሆነ ሁኔታ ገልሞ ዳዊት ከናይሮቢ ልኮልናል።
በየካቲት በሞያሌ መከላከያ ሰራዊት ጥቃት ከተወብናል በማለት ኬንያ ተሰደዱ ኢትዮጵያውያን ከ10000 በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከነዚህ ከተሰደዱት መካከል 7000 የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበላፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያሌ ኢትዮጵያ ቤታቸው የተመለሱት በጊዜው መጠለያው በቂ ጥበቃና ሰብአዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምጽ ተናግረዋል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረው ጥቃት መቀነሱን እናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች እናገራሉ። የተባበሩት መንግስታት የስደተኞች ጉዳይ UNHCR የሚያደርግላቸው ሰብአዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር ኖሩ ኢትዮጵያዊ ስደተኛ ናቸው።
እሱን ፎጆ እንግዲህ
አዎ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህፃናት። አሁን ግን እግዚአብሔር ይመስገን።
ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽተው የሚገኙት።
እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በ100 ሺሊንግ ሽጠን እሱም ቢሆን ስኳር፣ ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ህፃናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለነው።
አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቂያቸው የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ UNHCR ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆቼን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው ቅድ ካለ ብዬ ጠይቂያቸዋለሁ።
ያው በኬንያ መንግስት በኩል ነው የምናገናኛቸው። የኬንያ መንግስት አንዴ ከስደተኞቹ ጋር እንድንገናኝ አድርጎ ነበር። እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሰረት ብዙዎቹን መልሰዋቸዋል። ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው። ምንም ለመመለስ የሚያስፈራቸው ነገር የለም። ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር እርሱም ቢሆን የሚያስፈራቸው ነገር የለም። ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግስት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደማንኛውም ዜጋ።
በሞያሌ አሁንም የጸጥታ ሁኔታ ለመሻሻሉን በሶሎሎ የሚኖሩ ስደተኞች እናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም WFP የእርዳታ ያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላፈቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምጽ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። ስናስተናግዳችሁ አመሸነውን የመስታወት አራቃውና
ሄኖክ ሰማግዘር ነን። መልካም ምሽት። በነገው ጉዞ እንገናኝ።
ቢ ባባሮ ጦሌ ዮጀን ኤ ባራ ጦሌ እንደዚሁም ሰነጋዩ ጀንሞ